ሰላም ለእናንተ ይሁን። ጋቢና ቪኦኤ ጀመረ። ከአሜሪካ ድምፅ ዛሬ ጥር 22/2015 ዓ.ም ነው። ለምሽቱ ካስተናዳናቸው ጉዳዮች መካከል
ኃይለኛ ደረጃ ለሆነ መንፈሳዊ ጭንቀት ዳርጎኝ ነበረ። ከዛ በኋላ ኢቨን ወደ ሳይካትሪስቶች ሪኮመንድ እስከመደረግ ድረስ ደርሼ ነበረ። ከዛም አልፎ ተርፎ ያው እንግዲህ ብዙ ጊዜ ሱሳይደር አተምፕቶችን አድርጌ አልፌ ያለው እና አንድ ሰው በቃ ጭንቅላቱ ወይም ደግሞ ራሱን መቆጣጠር ሲያቅተው እረፍት ይፈልጋል።
የሰማናት አዲስ ተቻለን ነው። እኛ ለኛ የተባለ የወጣቶች አቻለቻ ምክክር ቡድን መስራች ናት። ወጣቶች ከአእምሮ ጭንቀት ከሚመነጩ እርምጃዎች እንዲጠበቁ በዋነኝነት ስለሚጠራው ቡድን ቆየት ብላ በሰፊው ታጫውተናለች። የስፖርትና የመዝናኛ ዓለምን የሚቃኙ መሰናዶዎችም የተካተቱበትን መሰናዶው ሀብታሙ ስዩም እመራለሁ። ኤልያስ አስማረ ደግሞ በድምፅና ምስል ቅንብሩ አብሮን ያመሻል። አብራችሁን ቆዩ። ወደ ቀዳሚው መሰናዶ እንሻገር። እኛ ለኛ የወጣቶች አእምሮ ጤና ውይይት ቡድን ከአንድ አመት በፊት በወጣት አዲስ ተቻለ የተመሰረተ ቡድን ነው። አዲስ ከጓደኞቿ ጋር በመሆን ቡድኑን ከመመስረቷ በፊት ከፍተኛ በሆነ የመንፈስ ጭንቀት፣ ሱስና ራስ የማጥፋት ሙከራ ለሰባት አመታት ያክል መሰቃየቷን ትናገራለች። ከነበረችበት ችግር ከወጣች በኋላ በዚህ ስሜት ውስጥ ያሉ ወጣቶች በሳምንት አንዴ በአካል እንዲሁም በድረገጽ ተገናኝተው ስለሚሰማቸው ስሜቶች የሚማከሩበት ቡድን ልትመሰረት ችላለች። ኤደን ገረመው ከአዲስ ጋር አጠር ያለ ቆይታ አድርጋለች። በመቀጠል ይቀርባል።
እሺ፣ አዲስ ተቻለ ባላለው የእኛ ለኛ ፒር ሰፖርት ግሩፕ መስራችና አስተባባሪ።
እኛ ለኛ የአቻ መተጋገዣ ቡድን ወይም ደግሞ ምንድነው እሱ አላማው እንዴት ሊመሰረቻል?
እኛ ለኛ አቻ መተጋገዣ አንቺ እንዳልሽው የተመሰረተው የዛሬ አመት ጃንዋሪ ላይ ነበረ። ያው ከመጣሁበት ካለፍኩባቸው የህይወት ጣውረዶች በመነሳት እኔ ያሳለፍኩባቸውን ነገሮች ያው ሌሎች ማለፍ የለባቸውም፣ ካለፉም ደግሞ የሚረዳቸው የሚያሳያቸው አጠገባቸው ሆኖ ደግሞ አለውላችሁ የሚላቸው አንድ ወይ መኖር አለበት በሚል ነበረ። ሶ እኛ ለኛ አሁን ላይ አላማው ምንድን ነው? እንደምናውቀው ኢትዮጵያ ውስጥ የተያዙ በጣም ብዙ ወጣቶች አሉ፣ መንፈስ ጭንቀት ውስጥ ያሉ። ከማህበረሰባችን አኗኗር ወይም ደግሞ ማህበረሰባችን የሚጠብቀው ነገር በጣም ብዙ ስለሆነ ከፕሬዥር የተነሳ ስም የማጥፋት ሀሳብ የሚመጣባቸው ወይም ደግሞ በእንደዚህ አይነት ችግር ውስጥ ያሉ ወጣቶች በጣም እየበዙ ነው ያለው እና እነዚህ አይነት ሰዎችን ቀጥታ አግኝተን ለመርዳት በማሰብ ነበር የተቋቋመው።
እስቲ አዲስ ትንሽ አንቺን እንወቅሽ። አዲስ ማናት? ምን አይነት የህይወት ተመክሮስ ነበራት? አያይዘሽ እስኪ ንገሪ።
ያደኩት እዚሁ አዲስ አበባ ነው። አሁን የምሰራው በአንድ የግል መስሪያ ቤት ውስጥ በኦፕሬሽን ማናጀርነት ነው የምሰራው። ትምህርት ላይም የተለያዩ ፕሮጀክቶችን ይዤ እዛ ላይ እሰራለሁ ያለሁት። ጥሩ የሚባል ቤተሰብ ውስጥ ባድግም ግን ማንነት ጥያቄ እንደዚሁም ደግሞ ላይፍ ፐርፐዝ ጥያቄዎች ነበሩ ማለት ነው። እኔ በባህሪ እንዴት ነበረ መሰለሽ፣ ከጓደኞቼ ጋር ወይም አጠገቢ ካሉ ሰዎች በጣም ብዙ ሰው መጥቶ ለእኔ ጭንቀቱ የሚያጋረኝ አይነት ሰው ነኝ እና ጠንካራ ነሽ ተብለሽ ማህበረሰቡ ሲያስብሽ አንቺ ምን በቃ ሁሉ ነገር የተሟላልሽ ነሽ፣ አንቺ ሳትሆኚ እንደውም እነሱ ከአንቺ ምክር የሚጠይቁ ጀግራቸው አዲስ እንደዚህ ከሆነ እንደዚህ ባረግ ምን ይሻላል ምናምን ብለው ምክርን ከአንቺ የሚጠብቁ አይነት ሰው ነበርኩኝ እና እነሱ ኦቨርቲንግ ማድረግን ብቻ ሳይሆን መስራት ደግሞ የምፈልጋቸው ብዬ ከህፃንነት ያስቀመጥኳቸው ነገሮች ነበሩ እና እነሱን ለማሳካት በጣም ይጨንቀኝ ነበር። ውዎች አጣ ነበር። እነዛን ነገሮች ማሳካት ስላልቻልኩኝ በቃ እኔ አቺቭ እንዳላረኩ ፌል እንዳረኩ ራሴን ቆጥር ነበር። በዛው ጭንቀቱን መጋፈጥ ለማልችል የተለያዩ ሱሶችን እጠቀም ነበር፣ ወይም ደግሞ እጾችን ወይም ደግሞ አልኮል መጠጦችን እጠቀም ነበረ። እነዛ ደግሞ የበዙ የተጨመረ ሲሄድ ደግሞ ኃይለኛ ደረጃ ለሆነ መንፈሳዊ ጭንቀት ዳርጎኝ ነበረ። ከዛ በኋላ ኢቨን ወደ ሳይካትሪስቶች ሪኮመንድ እስከመደረግ ድረስ ደርሼ ነበረ። ከዛም አልፎ ተርፎ ያው እንግዲህ ብዙ ጊዜ ሱሳይደር አተምፕቶችን አድርጌ አልፌ ያለው እና አንድ ሰው በቃ ጭንቅላቱ ወይም ደግሞ ራሱን መቆጣጠር ሲያቅተው እረፍት ይፈልጋል። ጭንቅላትሽ በቃ ለአንድ ደቂቃ ነው የምታስቢያት ወይ ለሆነ ሰከንድ ታስቢያለሽ እና ዋይናት በቃ ለምን እንዳላረገውም ለምን አላቆመውም እዚህ ጋር ህይወቴ የሚለው ዲሲሽን ውስጥ ነው የምትገቢው። ቀጥታ ያለሽ ነገር የምታስቢው ነገር አላማሽ፣ ቤተሰቦችሽ ምናምን አይታሰብሽም። በቃ ትንሽ አንድ ደቂቃ ነሽ የምትፈልጊው ይሄንን ነገር ዲሳይድ ለማድረግ ወይም ለመወሰንና ማhall ያው ብዙ ጊዜ አከንት ባረግም እንደ እግዚአብሔር ፍቃድ ሆኖ ኮምፕሊት ባለማድረግ ምክንያት ዛሬ እዚህ ላይ ቆሜ ሰዎችን ለመዳፍ ደግሞ እግዚአብሔር እድሉ ሰጥቶኛል።
ያንቺ ታለፍሽ ህይወት ምን ይመስላል? ምን ያህል ጊዜ በእንደዚህ አይነት ስሜትና ሁኔታ ውስጥ አሳለፍሽ? ስትወጪስ የወጣሽበት መንገድ ምን ነበር?
7 አመት አካባቢ በእንደዚህ አይነት ህይወት ውስጥ አሳልፌያለሁ። በዚህ 7 አመት ውስጥ ብዙ ጣውረዶችን አሳልፌ ዛሬ 2 አመት አካባቢ ነው የኔ ምርጫ የነበረው። በመንፈሳዊ ዘይ ነበር፣ በዛ ነበር አገግሜ ወደ ራሴ ተመልሼ አሁን ያለበት የተረጋጋ ላይፍ ወይም ደግሞ ሄልዚ የሆነ ሜንታል ኮንሽን ውስጥ የገባሁት። እንደዚሁም ደግሞ አካባቢዎቼ ላይ የነበሩ ጓደኞቼ ለካውንስሊንግ ዘንት የምናደርግበት እንደዚህ የምናወራበት በእንደሱ በእንደሱ አይነት ነገር አሁን ወዳለሁበት ደረጃ ደርሻለሁ ማለት ነው።
እኛ ለኛ ስትጀምሪው እንዴት ነበር የጀመርሽው? በምን አይነት መልኩ ነው አገልግሎት የሚሰጠውስ?
ለኛ መጀመሪያ ስንጀምር ቦታ ነበር ማፈላለግ የጀመርነው። በመጀመሪያ ላይ ያው እኔ የራሴን ህይወት ተመክሮ ማካፈል ነበረብኝ። እሱን በተለያዩ መድረኮች ማካፈል ጀመርኩ። ከዛ በኋላ ቦታ ያስፈልገን ነበረ። እኛ ያው ዶክተሮች አይደለንም ወይም ደግሞ ሳይካትሪስቶች አይደለንም ወይም ሙያዊ ካውንስሊንግ መስጠት ባንችልም፣ ግን ባለፍንበት ኤክስፒሪየንሶች በተለያየ የኔ ጓደኞችም አሉ አብረን የመሰረት ናቸው ባለፍንበት የህይወት ወይ ውስጥ ሰዎች እንዳልፉ እኛ ያለንላችሁ የምታልፉበትን ነገር እኛ እናቃለን። ስለዚህ አብረን ወደ ተሻለ ህይወት አብረን መሄድ እንችላለን የሚል አላማ ይዘን እስከተነሳን ድረስ ቦታ ነበር ስንፈልግ የነበረው። ቦታው ላይ የውይይት መድረኮች ሰዎች እየመጡ የራሳቸውን በጣፈን ያጣ ሰው ጠቅላላ እየመጣ የራሱን የውስጡን ብሶቱን የሚያወራበት መድረክ ነበረ ያዘጋጀ ነው። በጣም ብዙዎቻችን ራሳችንን አውቀንበታል። በጣም ብዙዎቻችን የሚገኙበትን ሁኔታ አይተን አይምሮ ጤናችንን ጠብቀን የተሻለ ኑሮ እንዴት መኖር እንደምንችል አንዳችን ከአንዳችን እየተማማር ያው አንድ አመት አስቆጥረናል ማለት ነው።
ምን አይነት ወጣቶች ናቸው የሚመጡት? በብዛትስ አሁን እንግዲህ ከእድሜ አኳያ ሊሆን ይችላል ያለው ችግር ምንድን ነው?
እኛ ጋር አሁን ሲመጡ ዘንድ የሚገበቅ ለምሳሌ ያገቡ ይመጣሉ። በትዳር ላይ ያሉ ችግሮች የሚነሱበት ጊዜ ይኖራል። ያላገቡ ደግሞ በሪሌሽንሽፕ ላይ ያላቸው ችግር ሊሆን ይችላል። ለሌሎች ደግሞ ከቤተሰብ የሚመጣባቸው የተለያየ አይነት ፕሬዥር አለ። ማህበረሰቡ የሚያሳድረው የራሱ የሆነ አለ። ማለት ትምህርት ብቻ ሳይሆን እኛ የምንፈልገውን ነገር መስራት መፈለግ እንደዚህ እንደዚህ አይነት ነገሮች አሉና እሱ ላይ ነበር ሞር ዲስከስ የምናደርግ የነበረው። እነዚህ ምን ምን የምንላቸው እነዚህ ነበሩ።
በእንደዚህ አይነት ውይይቶች ላይ ምን ያህል ሰዎች ይታደማሉ? ባለሙያዎችስ ትጋብዛላችሁ ወይ?
ወይ 4 ወር ገደማ ይሆናል። ዶክተሮችና የጤና ባለሙያዎች የተሳተፉ አንዳንድ ብሪፊንጎች ይሰጡን ነበረ። በፊት በነበረው ግን እኛው ነበረ እኛው እርስ በርሳችን ቶፒኮች እናረጣሉ። እዛ ላይ ዲስከስ እያደረግን የራሳችንን የላይፍ ኤክስፒሪየንስ እኔ እንደዚህ ነበርኩኝ እኔ እንደዚህ ሆንኩት እንደዚህ ስለነበር ነው በሚል አይነት ውይይቶች ነበረ የምንሄድ የነበረው። ፌስ ቱ ፌስ ሴሽኖች ላይ እስከ 20 ሰው በአንድ ሴሽን ላይ ይካፈል ነበረ። እዛ በላይ የሚመጣ ጊዜ አለ። ከዛ በታችም የነሰ የሚካፈልበት ጊዜ ነበረ።
እንደውም የመፍትሄ ሀሳብ ምንድን ነው ስም ተጠቋቋሙት? ለምሳሌ አንድ ሰው እንደ የመጨረሻው የጭንቀት ደረጃ ላይ ደርሶ ራሴን ለማጥፋት አስባለሁ ቢል በምን አይነት መንገድ ነው የምትተጋገዙት?
አሁን የኛም ኤግዛክትሊ እንደ ፕሮብለም የምናስቀምጠው ይሄ ነበረ። ምንድን ነው እነዚህ ራስን ማጥፋት ደረጃ የደረሱ ሰዎችን እስካሁን በአንድ አመት ውስጥ አድሬስ ማድረግ አልቻልም። ይህ ምንድን ነው? የሰው ኃይል ያስፈልገን ነበረ። አብዛኛው ጊዜ የነበር ብዙ ነገሮች ላንጌጅ ማድረግ የነበረው ሌሎች ጓደኞችን ቢኖሩ ሁሉም በስራ ስለተጠመደ በፋሚሊ ኬዝ ሁሉም ደግሞ የራሱ ስላለ የራሱን አጣቦ ተጨናንቆ ደግሞ እዚህ ላይ መርዳት አይችልም ማንም ሰው እና በዛ ምክንያት ፐርሰናሊ ከግሩፕ ዲስከሽን ውጭ እኔ ጋዚ ሶሻል ሚዲያ ቴክስት እያደረጉ በስልክ የሚያወሩ ሌሎች የእኛ ለኛ ሜምበር ካውንስሊንግ ወይም ፋሲሊቴተሮች ጋርም እንደዚሁ እየደወሉ ፐርሰናል ካውንስሊንግ የሚወስዱ ልጆች ነበሩ። የሚሄዱበት ነገር እኛም እንዲሄድንበት ከዛ እኛ እስከወጣ ድረስ እነሱን መውጣት እንደሚችሉ ምንም ነገር ሀፕን ሲያደርግ ኢትስ ናት ዘ ኢንድ ኦፍ ዘ ወርልድ በቃ የመጨረሻ የሚባል ነገር የለም በሚል አይነት መረጃዎች መስካውን እየሄዱ ብዙ ሰዎችን ላይ መድረስ ይችላል ነው ማለት ነው።
እሺ በቀጣይስ ምንድነው ስለማድረግ ያሰባችሁት?
የመጀመሪያው አዌርነስ ክሬት ማድረግ ነው። እኛ ሐሳብ ምንድነው ስልጠናዎችን መስጠት እንፈልጋለን ለማህበረሰቡ፣ በየክፍለ ከተማው፣ በየወረዳው፣ በየቀበሌው፣ በየዩኒቨርሲቲዎቹ፣ በየትምህርት ቤቶቹ ስልጠናዎችን መስጠት እንፈልጋለን። አዌርነሱን ከሰጠን በኋላ በጣም ሚኒመም በሆነ ዋጋ ሰዎች ሄደው ሳይካትሪስቶችን ማግኘት የሚችሉበት ሴንተሮችን ማቋቋም እና ወደዛ ማስፋፋት እንፈልጋለን።
በጣም ነው የማመሰግነው ስለነበረን ቆይታ።
በእኛ ለኛ ስም በጣም አመሰግናለሁ። ቴንኪ
ጋቢና ቪኦኤ ይቀጥላል። ከአሜሪካ ድምጽ አብራችሁ ስላላችሁ በጣም ደስ ብሎናል። ከሰሞኑ የ12ኛ ክፍል ብሔራዊ ፈተና ውጤት ይፋ ሆኗል። ዘንድሮ ለፈተና ከተቀመጡት ከ800,000 በላይ ተማሪዎች መካከል የማለፊያ ውጤት ያመጡት ግን 30,000 የማይሞሉ እንደሆነ የትምህርት ሚኒስቴር ይፋ አድርጓል። ይህም የብዙሃን መነጋገር የሆነ ጉዳይ በተመለከተ ሚኒስቴሩ መግለጫ ሰጥቷል። የዚህ መግለጫ ይዘት ገብረ ሚካኤል ገብረ መድን በመቀጠል ያቀርብልናል።
የትምህርት ሚኒስትሩ ፕሮፌሰር ብርሃኑ ነጋ የዘንድሮን የ12ኛ ክፍል ብሔራዊ ፈተና ውጤትን በማስመልከት በሰጡት ጋዜጣዊ መግለጫ በ2015 ዓ.ም የ12ኛ ክፍል ፈተናን ለመውሰድ ከተመዘገቡት ከ985,000 በላይ ተማሪዎች ለፈተና የተቀመጡት 896,520 ናቸው ብለዋል። ከነዚህ ውስጥ 50ና ከ50 ከመቶ በላይ ውጤት አምጥተው ማለፍ የቻሉት ግን 3.3 ከመቶዎቹ ብቻ እንደሆኑ ተናግረዋል።
ከ50 በላይ የተመዘገበው ውጤት ያመጡ በተፈጥሮ ሳይንስ ከጠቅላላ ከ339,642 ተማሪዎች ውስጥ 22,936 ተማሪዎች ብቻ ወይም 6.8 በመቶ አልፈዋል። በማህበራዊ ሳይንስ ከ556,878 ተማሪዎች ውስጥ 6,973 ተማሪዎች ብቻ አልፈዋል። ይሄ ደግሞ ከተፈተኑት ውስጥ 1.3 በመቶ ብቻ ናቸው ያለፉት በማህበራዊ ሳይንስ። በድምሩ በአጠቃላይ ከ50 በመቶ በላይ ያገኙ ተማሪዎች ቁጥር 29,909 ተማሪዎች ወይም 3.3 በመቶ የሚሆነው። በዚህ ፈተና ውስጥ የተሳተፉ ሬጉላር ትምህርት ቤቶች ምንላቸው 2,959 ትምህርት ቤቶች ተሳትፈዋል። ከነኚህ ውስጥ 1,798 ቢያንስ አንድ ተማሪ አሳልፈዋል። 1,161 ግን ምንም ተማሪ አላሳለፈም። 7 ትምህርት ቤቶች ያስፈተኗቸውን ተማሪዎች በሙሉ አሳልፈዋል።
በሀገር አቀፍ ፈተናው የተመዘገበው አማካይ ውጤት 29.25 ከመቶ ሲሆን በተፈጥሮ ሳይንስ ከፍተኛው ነጥብ 666/700 በማህበራዊ ሳይንስ ደግሞ 524/600 እንደሆነ ፕሮፌሰር ብርሃኑ ነጋ ገልጿል። በፈተናው የተሻለ ውጤት ያመጡት ደግሞ የአዲስ አበባ፣ የድሬዳዋና የሐረሪ ክልል ተማሪዎች መሆናቸውን አመልክቷል። ወደ ዩኒቨርሲቲ የሚገቡት ተማሪዎች እነዚሁ የማለፊያ ነጥብ ያመጡት ብቻ እንደሆኑ የተናገሩት ፕሮፌሰር ብርሃኑ በፈተናው ያላለፉት ተማሪዎች ደግሞ በዩኒቨርሲቲዎች የማብቂያ ትምህርት ይሰጣቸዋል ብለዋል።
ታዲያ ምን ሊሆኑ ነው ከዚህ ከ29ሺ ተማሪዎች ውጪ ያሉት የሚል ጥያቄ ነው። ከ50% በታች ያመጣ አንድም ተማሪ በሚቀጥለው ዓመት ባለው እንትን ፍሬሽማን ሆኖ አይገባም። በተለይ በዚህ ዓመት ይሄ ፈተና ሲሰጥ ለመጀመሪያ ጊዜው በመሆኑና አዲስም በመሆኑ እንደው የተወሰኑ ችግሮች ቢኖሩ ድንገት እነሱንም እንትን ለማድረግ በሚል አንድ አዲስ መላ ይዘር መጥተናል። ያ መላ ምንድነው? አንደኛ ተማሪ ዩኒቨርሲቲዎች የሚቀበሉበት የመቀበል አቅማቸው አለ እናውቀው ራፍሊ ሶል ለምን 29,900 ተማሪዎች ፍሬሽማን የዩኒቨርሲቲ ተማሪዎች ሆነው ገብተው ከዛ በታች ያሉት እስከ ዩኒቨርሲቲው መቀበል ደረጃ ያሉት ለአንድ አመት ለዚህ አመት ብቻ because of this unique እንትን ሬሜዲያል የትምህርት ስርዓት ውስጥ አንከታቸውም። ሬሜዲያል የትምህርት ስርዓት ምንለው ምንድነው? የዩኒቨርሲቲ ተማሪዎች አይደሉም because ማለፊያ ውጤት አላገኙም። ግን ቁጭ ብለን ይሄ የደቅ የተዳከሙባቸውን ትምህርቶች ኢንቴንሲቭ የሆነ ትምህርት በየዩኒቨርሲቲው ውስጥ እንዲያገኙ አድርገን አመቱ ሲያልቅ ፈተናቸውን ሰጥተን ያለፉትን በዛው ዩኒቨርሲቲ እንዲገቡ ማድረግ ዘን ያንን የነብ ያለውን ጫና ሲግኒፊካንትሊ ይቀንሳል። ግን በትምህርት ስርዓቱ በአንድ አጋጣሚ ወር በሌላ በተለየ ምክንያት እንትን ብለው ግን የትምህርት ካፓሲቲው ያላቸው ተማሪዎች ካሉ እነሱን እንዳናጣና አንድ አመት በኋላ ዘግይተውም ቢሆን የዩኒቨርሲቲ ስራቱን እንዲቀበሉ ማድረግ ይሻላል በሚል ይሄንን ቀይሰን በዚህ መሰረት ነው ተግባራዊ የምናደርገው።
በፈተናው የታየው የወደቁ ተማሪዎች ብዛት የሁላችንም ውድቀት ነው ያሉት ሚኒስትሩ የትምህርት ስርዓቱን ችግሮች ለመቅረፍ ሁሉም ሊረባረብ እንደሚገባ ገልጿል።
የትምህርት ስርዓታችን እዚህ ቦታ ሲደርስ መንግስት እንደ መንግስት ያለበትን ኃላፊነት በምንም አይነት ተወጥቷል ማለት አንችልም። ትምህርት ከካድሬ ከፖለቲካ ከመናምን ጋር ተያይዞ እዚህ ደረጃ ሲደርስ መጠበቁ በመንግስት ደረጃ ሁላችንም መንግስት ላይ ያለን ሰዎች ኃላፊነት የምንወስድ ነን። ወላጆች በዚህ አንጠየቅም የለንበትም ቢሉ አይችል። የልጆቻችን ዲሲፕሊን የሚጀምረው ከወላጆች ነው። ትምህርት ቤቶች ሁላችንም እናውቀው የተማሪዎች ዲሲፕሊን አሁን ኮምፕሊት ሾት የለም። እንደዛ አይነት ዲሲፕሊን በሌለበት እውነተኛና ትክክለኛ የትምህርት ስርዓት ይሄድ አይችል። ዘርፎር የትምህርት ቤቶቻችን የመንግስትም የግልም ሁሉም ጋር ፌሊየር ያለው ዘርፎር ሁላችንም ኃላፊነቱን መውሰድ አለብን። በጋራ ነው እንደ ሀገር ፌል ያደረግነው። እንውጣበት ካልን ደግሞ በጋራ ነው እንደ ሀገር የምንወጣበት። ይሄ ቅድም የዘረዘርኳቸው ኃይሎች በሙሉ ተሳትፈው በጋራ የምንሄድበት ከፊታችን ያለው መንገድ ብቻ ነው ከዚህ ችግር የሚያወጣ።
አጠቃላይ የትምህርት ጥራትን ለማሻሻል የተለያዩ ጥረቶች እንደሚደረጉም ተናግሯል።
ከዚህ አመት ጀምሮ ኦፊሻል የምናረገው ካምፔን አለ። በቃ የትምህርት ስርዓቱን ከታች ጀምሮ ለማሻሻል። አሁን ለምሳሌ 8ኛ ክፍል ፈተና እንደበፊቱ ዝም ብሎ አይሆንም። በደንብ ኦርጋናይዝ አድርጎ ፊልተር ያደረገ የሚመጣ ሲስተም እንዲኖር ከልጆች የተሻለ ትምህርት የሚወስዱት ከአንደኛ ደረጃ በፊትም ትምህርት እንዲያገኙ ነው በሚል በስፋት የቅድመ አንደኛ ደረጃ ትምህርት ቤቶች በሁሉም ክልሎች እንትን ያደረጉ ነው። ብዙ የሆኑ ሰፋ ያሉ የሪፎርም ስራዎች ነው የምንሰራው ከታች ጀምሮ እስከ ላይ ድረስ።
የትምህርት ሚኒስቴር የፈተና ደህንነት ለመጠበቅና ኩረጃን ለመከላከል በሚል ምክንያት የ2014 ትምህርት ዘመን የ12ኛ ክፍል ፈተናን ለመጀመሪያ ጊዜ ዘንድሮ በዩኒቨርሲቲዎች ቅጥር ግቢ ውስጥ እንዲሰጥ አድርጓል። ፈተናውን ለመውሰድ ከተመዘገቡት ከ985000 በላይ ተማሪዎች ውስጥ 77000 የሚሆኑት በተለያዩ ምክንያቶች፣ 20170 ተማሪዎች ደግሞ በደንብ ጥሰት ምክንያት፣ በድምሩ 97268 ተማሪዎች ፈተናውን እንዳልወሰዱ በዛሬው መግለጫ ተገልጿል። ለአሜሪካ ድምጽ ገብረ ሚካኤል ገብረ መድህን አዲስ አበባ።
ገብረ ሚካኤልን እናመሰግናለን። በመቀጠል ደግሞ ወደዚህ ወደ ዩናይትድ ስቴትስ ሎስ አንጀለስ እናቀናለን። ኗሪነቱን በሎስ አንጀለስ ከተማ ያደረገው የህብረ ሙዚቃ መሪው ቻርልስ ዲከርሰን በርካታ አፍሪካ አሜሪካዊ ወጣት ህዝብ ያለባቸው ከተሞች የወጣቶች ግዙፍ የሙዚቃ ቡድን ኦርኬስትራ ሊኖረው እንደሚገባ ያምናል። ይህ ወጣቶችን ከጎዳናዎች ለማራቅ እንደሚረዳ የሚያምነው ዲከርሰን በዩናይትድ ስቴትስ ትልቁን አብዛኛው ጥቁር የተካተቱበት ኦርኬስትራ መስርቷል። ይህም በተመለከተ በጂኒያ ዳሎት የተጠናቀረውን ዘገባ በመቀጠል እናሰማችኋለን። በደቡብ ሎስ አንጀለስ በሚገኘው ሆልማን የሜቶዲስት ህብረት ቤተክርስቲያን በየዓመቱ የሚከበረው የማርቲን ሉተር ኪንግ ቀን በእጅጉ ልዩ ነው። በአውሮፓውያኑ 1968 ከመገደሉ አንድ ወር አስቀድሞ ዶክተር ኪንግ በዚህ ስፍራ ምዕመናንን ሰብክዋል። ዘንድሮው ኢነር ሲቲ ዩዝ ኦርኬስትራ የተባለው የከተማው ግዙፍ የሙዚቃ ቡድን የማርቲን ሉተር ኪንግን ህልም አለኝ የተሰኘ እውቅ ንግግር እንዲሁም የወጣቷን ገጣሚ አማንዳ ጎርማንን የወጣነው ዳገት የተሰኘ ስራን በህብረ ዝማሪና በልዩ የኦርኬስትራ ቅንብር አቅርበዋል። አምበር ዳውትሬይ የኦርኬስትራው አባል ናት።
Personally, it resonates because, as her words say,
ግጥሙ የኔንም የግል ስሜት ያስተጋባል። ምክንያቱም እሷም በቃላት እንደነገረችን እኔም ከባሮች ሲወርድ ሲዋረድ የተገኘው ጥቁር ሴት ነኝ። ይሄ እንደ ህዝብና ሀገር እዚህ ለመድረስ ምን ያክል ርቀት እንደመጣን ያሳያል።
የሁለቱ የሙዚቃ ስራዎች ቀማሪ ቻርልስ ዲከርሰን ነው። ላለፉት 40 ዓመታት የህብረ ሙዚቃ መሪ ሆኖ ሰርቷል። በአውሮፓውያኑ 2009 የበጋ ወራት በአብዛኛው ጥቁር አሜሪካውያን ከሚኖሩበት ደቡብ ሎስ አንጀለስ የመጡ ወጣት ሙዚቀኞች የወጣቶች ኦርኬስትራ እንዲያቋቁም እንደጠየቁት ያስታውሳል።
There are youth orchestras all over the United States. Most of them are in suburbs.
በመላ ዩናይትድ ስቴትስ የወጣቶች ኦርኬስትራዎች አሉ። አብዛኞቹ የሚገኙት ግን በሀብታም ሰፈሮች አሊያም በከተማው ዳርቻ ባሉ ሰፈሮች ነው። ማህበራዊና ኢኮኖሚያዊ ችግር ባለባቸው የከተማዋ እምብርታ አቅራቢያ ሰፈሮች ውስጥ ግን የሉም። የተለያየ መሰረት ያላቸው ሰዎች ብዙም በማይኖሩበት በቱጃሮች ስፍራ ነው ብዙ ጊዜ የሚቋቋሙት። በድሆሽ መንደር መሃል ኦርኬስትራዎች የሉም ማለት ይቻላል። እነዚህ ወጣቶች የሚኖሩት የሚጫወቱት ደግሞ በእነዚህ ስፍራዎች ነው። በጥሩ ሁኔታ የመጫወት አቅም አላቸው ነው ያለው ዲከርሰን። ከ13 ዓመት በፊት 9 ብቻ አባላት የነበሩት ኦርኬስትራው ዛሬ አባላቶቹ 75 ደርሰዋል። ለትርፍ ያልተቋቋመው ኦርኬስትራ ከተጫዋቾቹ ምንም አይነት ገንዘብ አይቀበልም። የሙዚቃ መሳሪያዎችንም በነጻ ያቀርባል። እድሜያቸው ከ10 ዓመት ጀምሮ ያሉ ታዳጊዎችን ቡድኑ አካቷል። የኦርኬስትራው ምሰሶዎች ግን የመለስተኛና ከፍተኛ ሁለተኛ ደረጃ ተማሪዎች ናቸው። ማህደራቸው ከፍተኛ ስፍራ በሚሰጣቸው ስፍራዎች ትርኢቶችን ማቅረባቸውን ያሳያሉ። ጆርዳን ቡዛ ከኦርኬስትራው አባላት መካከል አንዱ ነው።
I was playing for Michelle Obama.
ለሚሼል ኦባማ ተጫውቼላቸዋለሁ። በብሔራዊው የነጻነት መናፈሻ ወይንም ናሽናል ሞል ሃሊውድ ቦል ተብሎ በሚጠራው ግዙፍ ትርኢት ማሳያ፣ በአሜሪካ ብሔራዊ የእግር ኳስ ሊግ መድረኮችና በሌሎች አስገራሚ ስፍራዎች ስራዎችን አቅርቤያለሁ። የተለያዩ ቁልፍ ሰዎችን አግኝቻለሁ። እጅግ ከፍተኛ ያጫውት ልምድም ቀስም ያለው ነው ያለው ጆርዳን። የኦርኬስትራ በአብዛኛው ጥቁር አሜሪካውያንን ከማካተቱ በተጨማሪ ከሌሎች ማህበረሰቦች የመጡ ሙዚቀኞችን ይቀበላል። ሉዊስ ጂሜኔዝ ከነዚህ አንዱ ነው።
This group has helped me develop into
ቡድን ዛሬ ደረስኩበትን ማንነት እንዳዳብር የክላሲካል ሙዚቀኛ ሆኜ እንድቀጥል ረድቶኛል። የዚህ ኦርኬስትራ ውብ ነገሩ ምንም አይነት የቆዳ ቀለም ቢኖርህ በክላሲካል ሙዚቃ ውስጥ እድል እንዳለህ የሚያረጋግጥ መሆኑ ነው። ጠይም ልትሆን ትችላለህ፣ ጥቁር አፍሪካዊ አሜሪካዊም ልትሆን ትችላለህ፣ ምንም አይነት ቀለም ይኖርህ እዚህ ተቀባይነት አለህ ነው ያለው ሉዊስ። የዲከርሰን ራይ በዩናይትድ ስቴትስ በሚገኝ በተለይም ላቅ ያለ ቁጥር ያለው ወጣት ጥቁሮች በሚኖሩባቸው ከተሞች ሁሉ ተመሳሳይ ኦርኬስትራዎችን ማቋቋም ነው። በአሁኑ ሰዓት የደቡብ ቺካጎ ወጣት ኦርኬስትራን በማቋቋም ላይ ይገኛል። አሁን ደግሞ ወደ ሳምንታዊው የስፖርት መሰናዶ እናቀና። ኬኔዲ አባተ።
የ17 ዓመቱ ታዳጊ አትሌት አብዲስ አፈይሳ በ3000 ሜትር የቤት ውስጥ ውድድር አዲስ ታሪክ በመጻፍ አሸንፏል። ኢትዮጵያውያን አትሌቶች በሁለቱም ጾታ በድል በተንበሸበሹበት በጀርመን ካርልስሩሄ አርብ ምሽት ጥር 19 2015 ዓ.ም በተካሄደው የ3000 ሜትር የዓለም የቤት ውስጥ ውድድር በወንዶች የ17 ዓመቱ አትሌት አብዲስ አፈይሳ ወትሮውን እምብዛም የማይታወቀውን ስሙን በጉልህ የሚያስጠራ ውጤት አስመዝግቦ አሸንፏል። አትሌት አብዲሳ በመጀመሪያው የቤት ውስጥ ውድድር ሩ 3000 ሜትሩን 7 ደቂቃ ከ40 ሰከንድ ከ35 በሆነ ሰዓት የጨረሰ ሲሆን በ17 ዓመቱ የርቀቱን ፈጣን ሰዓት ያስመዘገበ አትሌት መሆኑን የዓለም አትሌቲክስ አስታውቋል። ውድድሩን የጨረሰበት ሰዓት የአመቱ ፈጣን ሰዓት መሆኑንም ነው ድርጅቱ የገለጸው። ሌላኛው ኢትዮጵያዊ አትሌት አዲሱ ግርማ 7 ደቂቃ ከ41.53 ሰከንድ በሆነ ሰዓት ውድድሩን ሶስተኛ ደረጃን በመያዝ አጠናቋል። የሁለተኛነቱን ደረጃ የያዘው ደግሞ የቤልጅየሙ ሮቢን ሄንድሪክስ ነው። በሴቶች ምድብ በተካሄደው የ3000 ሜትር ውድድር ደግሞ ኢትዮጵያውያን አትሌቶች ከአንደኛ እስከ አምስተኛ ተከታትለው በመግባት አሸንፈዋል። አትሌት ለምለም ኃይሉ 8 ደቂቃ ከ37.55 በሆነ ሰዓት ርቀቱን በአንደኝነት ስታጠናቀቅ፣ አትሌት ወርቁ አጌታቸው ሁለተኛ፣ አትሌት ዳዊት ሲዩም ሶስተኛ፣ አትሌት ሚዛን ዓለም አራተኛ፣ እንዲሁም ዘርፌ ወንድማገኝ አምስተኛ ደረጃን በመያዝ አጠናቀዋል። በሌላ የአትሌቲክስ ዜና በጃፓን ኦሳካ በተካሄደ የሴቶች ማራቶን ኢትዮጵያውያን አትሌቶች አንደኛና ሁለተኛ ደረጃን በመያዝ አሸንፈዋል። በዓለም አትሌቲክስ የፕላቲኒየም ደረጃ ባለው በዚህ ውድድር አትሌት ሀቨን ኃይሉ በ2 ሰዓት ከ21 ደቂቃ ከ13 ሰከንድ በ1 ደቂቃ ልዩነት የሀገሯን ልጅ መሰረት ጎላን አስከትላ በመግባት አሸንፋለች። ከ3 እስከ 10 ያሉትን ደረጃዎች ይዘው ያጠናቀቁት ደግሞ ጃፓናውያን አትሌቶች ናቸው። ለቻን የአፍሪካ ዋንጫ ውድድር ያዘጋጀውን የሽልማት ገንዘብ በ60 በመቶ ማሳደጉን ካፍ አስታወቀ። የአፍሪካ እግር ኳስ ኮንፌዴሬሽን ካፍ በአልጄሪያ በመካሄድ ላይ ላለው የ2022 የአፍሪካ ሀገራት የቻን ውድድር አሸናፊ የሚሸልመውን ገንዘብ መጠን 60 በመቶ ከፍ አድርጎ 2 ሚሊዮን ዶላር እንዲሆን መወሰኑን አርብ ዕለት ይፋ አድርጓል። የዘንድሮው የዋንጫ አሸናፊ ቡድን ከሁለት ዓመት በፊት የነበረው ሻምፒዮን ካገኘው 1 ሚሊዮን 250 ሺህ የአሜሪካ ዶላር ጋር ሲነጻጸር በ750 ሺህ ዶላር ልቆ 2 ሚሊዮን ዶላር ያገኛል። የካፍ ፕሬዝዳንት ዶክተር ፓትሪስ ሞሴፔ ውሳኔው የአፍሪካን ውድድሮች የንግድ እሴት ለማሳደግ ከተያዘው ስትራቴጂ ጋር እንዲጣጣም ታስቦ የተወሰነ ነው ማለታቸውን ከድርጅቱ ድረገጽ ያገኘነው መረጃ ያመለክታል። ለውድድሩ የተመደበው አጠቃላይ የሽልማት ገንዘብ ከሁለት ዓመት በፊት በተካሄደው ውድድር ላይ ለተሳተፉ ሀገራት በሙሉ ከተከፈለው 5 ሚሊዮን 450 ሺህ የአሜሪካ ዶላር ወደ 7 ሚሊዮን 900 ሺህ ዶላር ከፍ ብሏል። ሁለተኛ ደረጃ የሚወጣው ቡድን 800 ሺህ የአሜሪካ ዶላር ሲያገኝ፣ ሶስተኛና አራተኛ ደረጃን ይዘው የሚያጠናቅቁት ደግሞ እያንዳንዳቸው 500 ሺህ ዶላር ያገኛሉ ተብሏል። ከሩብ ፍጻሜ ማለፍ ያልቻሉ አራት ቡድኖች እያንዳንዳቸው 400 ሺህ ዶላር የሚያገኙ ሲሆን በሶስት ቡድን ምድብ ሁለተኛ ሆነው የሚያጠናቅቁትና በአራት ቡድን ምድብ ሶስተኛ ሆነው የሚያጠናቅቁ ሀገራት እያንዳንዳቸው 300 ሺህ ዶላር ያገኛሉ። በሁሉም ምድቦች ውስጥ የመጨረሻውን ደረጃ ይዘው ያጠናቀቁ ቡድኖች ደግሞ እያንዳንዳቸው 200 ሺህ ዶላር እንደሚያገኙ ተገልጿል። በውድድሩ የተሳተፈችው ኢትዮጵያ በምድብ ጨዋታዎች የመጨረሻውን ደረጃ ይዛ በማጠናቀቅ መሰናበቷ ይታወቃል። በስፖንሰርሺፕ ምክንያት ቶታል ኢንጂነርስ ቻን በመባል የሚታወቀው ይህ ውድድር በአገር ውስጥ ሊጎች የሚጫወቱ ተጫዋቾች ብቻ የሚሳተፉበት ውድድር ሲሆን ሰባተኛው የ2022 ውድድር ከጥር 5 ጀምሮ በአልጄሪያ እየተካሄደ ይገኛል። ፍጻሜው ጥር 27 በአልጀርስ በሚገኘው ኔልሰን ማንዴላ ስታዲየም ሊደረግ ቀን ተቆርጦለታል። ባለፉት ሁለት የዝውውር መስኮቶች ከተከታዩ ማንቸስተር ዩናይትድ እጥፍ በላይ ያወጣው ቼልሲ ለዝውውር ባወጣው ገንዘብ በዓለም ቀዳሚውን ደረጃ ይዟል። CIES የተባለ የእግር ኳስ ነክ ጉዳዮችን የሚያጠና ተቋም ያጠናቀረው መረጃ እንደሚያሳየው ቼልሲዎች በክረምቱና እስካለፈው ረቡዕ ጥር 17 ባለው በአዲሱ የዝውውር መስኮት 15 ተጫዋቾችን ለመግዛት 555 ሚሊዮን ዩሮ ከፍለዋል። ይህ ሪፖርት ከወጣ በኋላ ደግሞ ቼልሲ በትናንትናው ዕለት ማሎ ጉስቶን ከሊዮን በ31 ሚሊዮን ፓውንድ አስፈርሟል። ባለፉት ሁለት የዝውውር ወቅቶች ለተጫዋቾች ዝውውር ባወጣው ወጪ ሁለተኛ ደረጃ ላይ የሚገኘው ማንቸስተር ዩናይትድ በአንጻሩ ለሰባት ተጫዋቾች 272 ሚሊዮን ዩሮ ከፍሏል። በደረጃ ሰንጠረዡ ውስጥ ከአንድ እስከ አምስት የሚገኙ ሁሉም ክለቦች ከእንግሊዝ ፕሪሚየር ሊግ ናቸው። ዌስት ሃም ዩናይትድ፣ ኖቲንግሃም ፎረስት እና ወልቨርሃምፕተን ወንደረርስ በቅደም ተከተል ሶስተኛ፣ አራተኛና አምስተኛ ደረጃን ይዘዋል። ከእንግሊዝ ፕሪሚየር ሊግ ክለቦች መካከል በሁለቱ የዝውውር ወቅቶች ባወጣው ወጪ 51ኛ ደረጃ ላይ ከተቀመጠው ሌስተር ሲቲ ውጪ ያሉት ሁሉም 19 ክለቦች በቀዳሚዎቹ 50 ደረጃዎች ውስጥ ይገኛሉ። በገንዘብ ቀውስ ውስጥ ያለው የስፔኑ ባርሴሎና ከፍተኛ የገንዘብ አቅም ካለው ከፈረንሳዩ ፓሪስ ሴን ጀርሜን በላይ አውጥቷል። የኔዘርላንድሱ አያክስ አምስተርዳም ደግሞ ከአውሮፓ ትላልቅ አምስት ሊጎች ውጪ ካሉት ክለቦች ለተጫዋች ዝውውር ባወጣው ወጪ ይመራል። የብራዚሉ ግዙፍ ክለብ ፍላሜንጎ ደግሞ ከቀዳሚዎቹ 50ዎች ውስጥ የተካተተ ብቸኛው ከአውሮፓ ውጪ የሆነ ክለብ ነው። በሊግ የእንግሊዙ ከፍተኛ ዲቪዚዮን 3.19 ቢሊዮን ዩሮ ጠቅላላ ወጪ በማድረግ ቀዳሚው ሲሆን ይህም ሁለተኛ ደረጃ ላይ ከሚገኘው ከጣሊያኑ ሴሪያ በአራት እጥፍ እንደሚበልጥ ጥናቱ አመልክቷል። በመጨረሻም ኖቫክ ጆኮቪች 10ኛውን የአውስትራሊያ ኦፕን ዘውድ በመድፋት የራፋኤል ናዳልን የ22 ግራንድ ስላም ክብረ ወሰን ተጋርቷል። በትናንቱ የአውስትራሊያ ኦፕን የፍጻሜ ጨዋታ ሰርቢያዊው ኖቫክ ጆኮቪች የግሪኩን ስቴፋኖስ ሲሲፓስን 6-3፣ 7-6 እና በድጋሚ 7-6 በሆነ ውጤት አሸንፏል። ከአንድ ዓመት በፊት ከኮቪድ-19 ክትባት ጋር በተገናኘ ከአውስትራሊያ የተባረረው የ35 ዓመቱ ጆኮቪች በአውስትራሊያ ኦፕን ላይ የበላይነቱን አስቀጥሎ ሜልቦርን 10ኛውን ድል ተቀዳጅቷል። በዚህም ያሸነፋቸውን የግራንድ ስላም ዋንጫዎች 22 በማድረስ ከራፋኤል ናዳል ጋር ተስተካክሎ የክብረ ወሰን ባለቤትነትንም ተጋርቷል። ኖቫክ ጆኮቪች በ22 የወንዶች ግራንድ ስላም ክብረ ወሰን ከራፋኤል ናዳል ጋር እኩል የሆነበትን 10ኛውን የአውስትራሊያ ኦፕን ማሸነፍ የህይወቴ ትልቁ ድል ነው ብሏል። በተጨማሪም ጆኮቪች የትናንቱን ድል ተከትሎ ወደ ቁጥር 1 የዓለም የሜዳ ቴኒስ ተጫዋችነት ደረጃው ተመልሷል። ለዛሬ መረጥንላችሁ ስፖርታዊ መረጃዎቻችን እነዚህ ናቸው። ለአሜሪካ ድምጽ ቾኔዲ አባተ አዲስ አበባ።
አብራችሁን ስላመሻችሁ በእጅጉ ደስ ብሎናል። በመስተንግዶ ሀብታሙ ስዩም፣ በመስልና በድምጽ ቅንብሩ ደግሞ ኤልያስ አስማረ አብረናችሁ አምሽተናል። የነገ ሰው ይበለን። መልካም ምሽት ይሁንላችሁ።